Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የአሜሪካ ኤምባሲ የጀመረውን ስራ እንቃኛለን።
ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንዲሁም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር።
በዩኒቨርሲቲዎች ደግሞ የሴት ልጆች መብትና ገቢን ለማሻሻል በተማሪዎች የተጀመረ ጥረትንም የጋቢና እንግዳችን ሄዋን ሰለሞን ታብራራልናለች።
ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር የተለያዩ ጉዳዮችን በማንሳት ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን።
በመቀጠል ወደ እስር ቤት እናመራለን። የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሺበሺና ጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ እስር ከታሰሩ ከ9 ወራት በኋላ በ50,000 ብር ዋስትና ከእስር ተለቀዋል። የወጣቶቹ የእስር ቆይታ እንዴት ነበር?
ሰው ብዛት አለ ለሚፋይ መቼም፣ ያም ደግሞ ለጤና ችግር ያጋልጣል። ይመስለኝ አፍንጫ ጭረሻውን ማሽተት እንኳን አይችልም። በጋራ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ሳምብሩ ተበጥቷል። ያው በሀቅም የተረጋገጠ ነገር ነው።
በሌላ ዜና በሊባኖስ የሚኖሩ ኢትዮጵያውያን የስራ መብቶቻቸው ካለመከበር ጋር በተያያዘ የሚደርሱባቸውን የአካላዊና አእምሯዊ ጥቃቶች እንደዚሁም አንዳንዶቹ ደግሞ ለወንጀል እንዲበቁ ያደረጉ ምክንያቶች ዙሪያ ተወያይተዋል።
በመጀመሪያ ደረጃ ችግሩ በህገ ወጥ መንገድ ልጆች ስለሚመጡ አንደኛ ቆንስላ ጀኔራል አያውቃቸውም። ክራይሲስ ብቻ ነው ማኔጅ የሚያደርገው። ታሞ ሲመጡ ያመጧቸው ልጆች ኃላፊነት መውሰድ ሲያቅታቸው እና በራችን ላይ አምጥቶ ሲወረውሯቸው፣ ሆስፒታል ላይ እየተዋቸው ገንዘብ መክፈል ሲያቅታቸው፣ እንደዚህ ብዙ ነገሮች አሉ።
በቤሩት የኢትዮጵያ ቆንስላ ጽህፈት ቤት ኃላፊ አምባሳደር ሀሊማ መሐመድ ሁኔታውን ያብራሩልናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናው ተመልሰናል። ሰሜን ኮሪያ የዩናይትድ ስቴትስ የፓስፊክ ግዛት በሆነው ጓም ላይ የሚሳይል ጥቃት ለመክፈት በጥንቃቄ እየመረመርኩ ነው ስትል ዛሬ በመናገሯ በዩናይትድ ስቴትስና በሰሜን ኮሪያ መካከል ወታደራዊ ግጭት ሊነሳ ይችላል የሚለው ስጋት መባባሱን ቀጥሏል። ሰሜን ኮሪያ ይህን ምላሽ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ የእሳትና የቁጣ ምላሽ ያገኛል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። የዩናይትድ ስቴትስ በሰሜን ኮሪያ ላይ የተወሰነ ጥቃት እንኳ ብትከፍት ወደ ሰፊ የኒኩሌር ጦርነት ሊያመራ የሚችል አደገኛ አጸፋ ምላሽ ሊያስከትል ይችላል ይላል። ስጋት መኖሩንም ይሰማል።
በየቀኑ ከ100 በላይ አሜሪካውያንን እየገደለ ያለውን የከባድ ህመም ማስታገሻ ኦፒዮድ መድኃኒቶችን ያለአግባብ የመጠቀም ወረርሽኝ ጥቅስ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ።
በዛሬው ዕለት ከፓሪስ ከተማ ወጣ ብላ ከምትገኝ ስፍራ የነበሩ የፈረንሳይ ወታደሮችን ሆን ብሎ በተሽከርካሪ ለመጨፍለቅ የሞከረ አንድ ግለሰብ የፈረንሳይ ፖሊስ ተኩሶ በቁጥጥር ስር መዋሉን ባለስልጣናት አስታወቁ። 6 ሰዎች የቆሰሉበት ይህ ጥቃት የተፈጸመው ወታደሮቹ በሉዊስ ፔሬት ከሚገኘው የጦር ሰፈራቸው ወጥተው ለቅኝት ስራ በመሰማራት ላይ ሳሉ ነው። ተጠርጣሪው ሰሜናዊ ፓሪስ ጥቃቱን ለመፈጸም ከተጠቀመባት ተሽከርካሪ ውስጥ ሳለ መያዙን ማንነታቸውን እንዳይገለጥ የጠየቁ ምንጮች ተናግረዋል።
ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንደማይቀበሉ ዋናው የተቃዋሚ መሪና የፕሬዚዳንት እጩ ተወዳዳሪ ራይላ ኦዲንጋ ጥሪ አሰሙ። ከተሰጠው ድምፅ 96% የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ 54-45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር በተያያዘ ፖሊስ አላስፈላጊ የሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ እንደዚሁም ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የተጀመረው የአሜሪካ ኤምባሲ ፕሮጀክት ከፍተኛ ውጤት እያመጣ መሆኑን ተሳታፊዎቹ ወጣቶች ተናግረዋል። የኮምፒውተርና የህይወት ክህሎት እንደዚሁም መሰል ስልጠናዎችን ባካተተው በዚሁ ፕሮጀክት ተሳታፊ የሆኑ ሰልጣኞች የአዲስ አበባዎቹ በትናንትናው ዕለት ተመርቀዋል። ከተመራቂዎቹ አንዳንዶቹን ያነጋገረው እስክንድር ፍሬው ተከታዩን ልኳል።
ኢየሩሳሌም ቸርነት፣ ኢየሩሳሌም ማታ፣ ፋሲካ በላይነ
የአስረኛ ክፍል ፈተና ወስደው የተሻለ ውጤት ካመጡት ውስጥ ፍላጎቱ ኖሯቸው ያመለከቱት ከነዚህ ውስጥም የተመረጡት ናቸው። የኮምፒውተር ክህሎትና ሌሎች መሰል ስልጠናዎች የተካተቱበት የስድስት ወር ፕሮግራም የስልጠናው አካል ነበር። 200 ሴት ተማሪዎች በአዲስ አበባ፣ በድሬዳዋ፣ በመቀሌ፣ በጅማና በባህር ዳር በዚህ ፕሮግራም ተሳትፈዋል። የአዲስ አበባዎቹ ተማሪዎችም ናቸው ትናንት የተመረቁት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ስልጠናውን ያዘጋጀው ደግሞ ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና የሂሳብ ትምህርት ዘርፎች ለመሳብ እንደሚያግዝ በማሰብ ነው። ከተጠቀሱት ዘርፎች አንጻር ደግሞ መሞላት ያለበት ክፍተት እንዳለ ነው አዲስ የተሾሙት የኤምባሲው ጉዳይ ፈጻሚ ትሮይ ፊትረር የሚናገሩት።
ለረጅም ጊዜ በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች የሴቶች ተሳትፎ ያነሰ ነበር። ምክንያቱም እነሱ የነዚህ የትምህርት ዘርፎችን የመረዳት ችሎታ ስለሌላቸው አይደለም፣ ማንም ስላላበረታታቸው ነው። እነዚህ ሰልጣኝ ሴቶች በትምህርት ቤቶቻቸው አዎንታዊ መልእክት የሚያደርሱ፣ በሕይወታቸው ውስጥም ሌሎችን የሚያነቃቁ ይሆናሉ። ከዚህ አንጻር ሲታይ ፕሮጀክቱ በሰፊው ተሳክቷል።
ተሳታፊ ተማሪዎቹም ስልጠናው እንደጠቀማቸውና አስፈላጊም እንደሆነ ይናገራሉ። ከቦሌ የመሰናዶ ትምህርት ቤት የመጣችው ረቂቅ ታደሰ ከነዚህ አንዷ ናት። እድሉን እንዴት እንዳገኘች በመግለጽ ትጀምራለች።
እድሉን ያገኘሁት 10ኛ ክፍል ማትሪክ ባመጣሁት ውጤት ነው እና ለሴቶች ልዩ ተሳትፎ ስለተደረገ በነጥቤ ምክንያት አግኝቻለሁ እድሉ።
ስንት ነበር የመጣችው እና ስንት ተላካችሁ ከእናንተ ትሮፌ ልትወዳደሩ? ከዛ ስንት አለፋችሁ?
ኦኬ ያመጣሁት 3.8 ነው።
3.8
እና
ደመኛ ሰቃይ ነበርሽ ማለት ነው?
አዎ ማለት ይቻላል። ከትምህርት ቤታችን 10 ተማሪዎች ነበር የተወዳደር ነው እና አምስታችን አልፈናል።
አምስታችሁ የተሻለ ውጤት ያላችሁ ናችሁ ያለፋችሁት ወይስ ሌላ መስፈርትም አለ?
አይ ሌላ መስፈርት አለ። እዚህ መተን አስራችንም ሁላችንም የተመረጥ ነው ተፈትነናል። የፕሮጀክቱን የራሱን ፈተና እና እሱን ያለፍነው አምስት ነን ከአስራችን ውስጥ ማለት ነው።
ከስድስት ወር በፊትና አሁን አንቺ አሁን የተሻለ ደረጃ ላይ ነው ያለሽ? ራስሽን ስታዩ ስትገመግሚው እንኳንም የዚህ ፕሮጀክት ተሳታፊ ሆንኩ የሚያስብሉሽ ነገሮች አሉ?
በጣም አሉ፣ ብዙ ናቸው። ለምሳሌ ያህል ኮዲንግ በጣም ተምሬያለሁ።
ኮዲንግ ሲባል በአማርኛ አድርጊልኝ።
ማለትም እንዴት ዌብሳይቶችን
ድረገጾችን እንዴት እንደምታደራጁ
እነሱን እና ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንዲሁም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር እና በጣም ጥሩ ፕሮጀክት ነበረ።
ስምሽን ማን ልበል? አንቺን ከየት ትምህርት ቤት ነው የመጣሽው?
ማራማዊት ሙላት እባላለሁ። ከቦሌ መሰናዶ ትምህርት ቤት ነው የመጣሁት።
ስንት ነው የመጣሽው አንቺ በ10ኛ ክፍል ፈተና መልቀቂያ ፈተና?
የ10ኛ ክፍል ውጤት 3.7 ነው።
አንቺም ሌላ ሰቃይ ተማሪ ነሽ ማለት ነው?
አዎ። የ10ኛ ክፍል ውጤታችሁ እንደዚህ የሆነ ተብሎ ገባን። ከዛ ተፈትነን ካለፍን በኋላ እዚህ መተን ተፈተነን እና ከዛ ውስጥ አልፌ ነው የገባሁት ማለት ነው።
አሁን አንዳንድ ሰው ምን ሊል ይችላል? ኮምፒውተር በየቦታው ትምህርት ይሰጣል፣ አሁን እዚህ በመግባታችሁ የተለየ ነገር ታገኛላችሁ ወይ ብሎ ሊጠይቅ ይችላል። ምንድን ነው እዚህ የተለየ ነገር ያለው?
እሺ፣ ኮምፒውተር ትምህርት ብቻ አይደለም እዚህ የምንማረው። አንደኛ ጓደኞቻችን ናቸው፣ እንተዋወቃለን፣ ስለዚህ በደንብ እንማራለን። አስተማሪዎቻችንም ጥሩ ናቸው። ከዛ በተጨማሪ ደግሞ የህይወት ልምድ ላይፍ ስኪል ብለውም ሌላ ያስተማሩ ነገር አለና እኛ
ለተጓዳኝ ትምህርቶች አለ።
አዎ፣ በጣም ጠቅሞናል ብዬ ገምታለሁ። እሱ በጣም ተጠቅመንበታል።
ለምን ሴቶች ብቻ ብለው የሚጠይቁም አሉ። ለምሳሌ በትክክል ስታዩት እናንተ ሴቶች ከዚህ የራቁ ናቸው? እንደዚህ አይነት ትምህርቶችን እያገኙ አይደለም? ሴቶችን መርጡ ብቻ መርጡ ለእንደዚህ አይነት ፍቅር ሊኖራቸው ለሳይንስ ለኮምፒውተር ለኢንጂነሪንግ ለተዛማጅ ትምህርቶች ፍቅር ሊኖራቸው የማድረግ የአሜሪካ ኤምባሲ ፕሮጀክት አካል ነው ይሄ እንግዲህ እና ለምን ሴቶች ብቻ በተባያቸው እንትያል
እስከዛሬ ድረስ ብዙ ሴቶችን ስለላ እንደዚህ አይነት ትምህርት ውስጥ ተሳታፊ ሲሆኑ አላየንም ብዙ ጊዜ ወንዶች ናቸው ስለዚህ
ወንዶች ዘርፎች ናቸው እነዚህ
አዎ እንደዛ ተብሎ ነው የሚገመተው አሁን ግን አሜሪካ ኤምባሲ ይሄን ችግር እየቀረፈ ይመስለኛልና ለሴቶች መሆኑ ጥሩ ነው ሴቶችም ወደዚህ እንዲገቡ ያደርጋቸዋል ብዬ አምናለሁ
ከወንዲራር ትምህርት ቤት የመጣችው ፋሲካ ተስፋዬም ተመሳሳይ ሐሳብ አንጸባርቃለች።
ይበልጥ ውጤታማ መሆን ምን ማለት እንደሆነ አሳይቶኛልና ይበልጥ ደሞ ሴት ልጅና ውጤታማ ስትሆን የተሻለ ነገር አለና ያ ደሞ ልዩ ስሜት አለው።
ይሄ ስለዚህ በአንድ ዘርፍ ብቻ ሳይሆን በአጠቃላይ እንደ ሴትም ስኬታማ እንድትሆን ያበረታታሻል ለዛ ነው ያልሽኛለሽ።
ይበልጥ ጠንካራ እንድሆን አድርጎኛል። ይበልጥና ደሞ የተሻለ ነገር እንድሰራ ወደፊት ያማረ እንዳደርግ ረድቶኛል።
አምና በዚህ ፕሮግራም የተሳተፉ ሴት ተማሪዎችም በዘንድሮ የ12ኛ ክፍል ቆይታቸው የተሻለ ውጤት እንዳስገኘላቸው ይናገራሉ። ዊሊጠና ከነዚህ መካከል ተጠቀሳለች።
በጣም ኢፌክቲቭ ነው እንደነገርኩ እንደ ሳብጀክት ስናይ አይሲቲ ትምህርት ላይ በጣም አሪፍ ነኝ። በፊት ቤዙም አልነበረኝም። አሁን ላይ ስናየው ግን በጣም
ትወስዳላችሁ እንደዛ አሁን ትወስጃለሽ ይሰጣል አይሲቲ?
አዎ ሁሉም ትምህርት ቤቶች አይሲቲ ይሰጣል። እና በጣም አሪፍ አድርጎልናል። እዛ ምን ሰራቸው ስራዎች በጣም እንትን ነው። በቃ እዚህ ብዙ ከበባድ ነገር ስለምንማር እዛ ለኛ በጣም ነገሮች ቀላል ናቸው። እንደገና ደግሞ ብዙ ጊዜ ከአይታ ከሆነ ጋቨርንመንት ስኩል ላይ አዎ አዎ ከትምህርት አካዳሚካሊ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናምን በሚሰጥ ጊዜ የሚያዙ ማርኮች አሉ። ከበባድ ማርኮች ማለት ነው። እነዛንኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነልን ማለት ነውና በዚህ ምክንያት የደረጃ ተማሪ እንድንሆን አድርጎናል። እግዚአብሔር ይመስገን በጥሩ ውጤትም ወደ ዩኒቨርሲቲ እንድናልፍ ረድቶናል ማለት ነው።
አንቺ አልፈሻል ወደ ዩኒቨርሲቲ?
አዎ አልፌያለሁ። ጥሩ ውጤት
ታመጣሽ የምደባውን አውቀሻል? ታውቃለህ ገና ነው
ምደባ ገና ነው ግን አሪፍ ነው። 490 ነው ያመጣሁት ማለት እንደ ሶሻል ተማሪ አሪፍ ነው።
በ40 ተማሪዎች ጀምሮ ቁጥሩን 200 ያደረሰው የአሜሪካ ኤምባሲ ፕሮግራሙ ከዚህም እንደሚሰፋ በርካቶችንም ተጠቃሚ እንደሚያደርግ ተስፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በከፍተኛ የትምህርት ተቋማት የሴት ልጆች መብትና መሰረታዊ ፍላጎቶቻቸው እንዲሟሉ ከሚሰሩ ቡድኖች የየሎ ሙቭመንት በጎ ፈቃደኛ ተማሪዎች እንቅስቃሴ ይገኝበታል። በዩናይትድ ስቴትስ ለስድስት ሳምንታት በማንዴላ ዋሽንግተን መርሃ ግብር ለመሳተፍ የመጣችውን ሄዋን ሰሎሞን ስራቸውና የአሜሪካ ቆይታና ልምዷን ታካፍለናለች።
ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ መማርበት ዩኒቨርሲቲ ብሪጅዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ከጾታዊ እኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ ማስጨበጥ ስራዎችን እሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኚህን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር የተለያዩ ጉዳዮችን በማንሳት ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። ይህንን በማድረግ አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብም ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ 30 ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡ የሚያቆም ነገር አይደለም። የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ አመት ሁለተኛ አመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሐሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው። ግንዛቤ ማስጨበጥ ስራ በተጨማሪም የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየአመቱ ሴት ተማሪዎችን ለመርዳት ሴት ተማሪዎች ኢኮኖሚ ችግር ምክንያት ትምህርታቸውን እንዳቋርጡ እኛ ምን ማድረግ እንችላለን? ዩኒቨርሲቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ አመት ወደ 407,000 ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነኚህ ሴት ተማሪዎች መሰረታዊ ፍላጎታቸውን የንጽህና መጠበቂያ ቁሳቁሶችን፣ የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህም ምክንያት ትምህርታቸውን መከታተል ሲችሉ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኚህን ተማሪዎች እየረዳን ነው ማለት ነው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም፣ አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም፣ ወይም የጾታ እኩልነት ሙሉ በሙሉ ስለሰፈነ አይደለም አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት። ነገር ግን ኃላፊነት የሚወስዱና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምሬያለሁ። ከሌሎቹ ፌሎች ጋር በተያያዘ በቃ ላይፍ ታይም የሆነ ጓደኝነት ወይም ደግሞ እስከ መጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊና የእህታዊ ግንኙነት ያለን። አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት የምትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናደርገው ወይም የምንፈታው ይሄንን ችግር? ምን ብናደርግ ነው ጥሩ የሚሆነው? እዚህ ጋር ያለው የትኛው ሀገር የምስራቅ አፍሪካ እና የምዕራብ አፍሪካ የትኛው ጋር ነው የሚገናኘው ችግራችን? የትኛው ጋር ነው የሚለያየው? እንዴት አድርገን እንፍታው? ከኔ የተሻለ ልምድ ያለው ሰው አለ፣ ከሱ ምን መማር እችላለሁ? ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ፣ ከሱ የስኬት ታሪክ ወይም ደግሞ ከሱ የወደቀበት ነገርም ካለ መማር እችላለሁ ማለት ነው።
በምና ዶንግ ሊድ ብናለ ቢከነካን ኩዊኪ ተለማ ጆኒና ኩዊኪ ተለማ ጆኒና ጋቢና ዲኦኤ ዊት ኤኖክ ፈንቴ ኤን ሚስተር ዌት አራጋው ብራ
ወደ ተከታዩ ዘገባችን እናልፋለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ በ50,000 ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸው ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራራበት ይጀምራል።
ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በጣም ሶስታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ አኔ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል፣ ሶስት ማረፊያ ቤቶች ነበሩ። ሶስታችን ለመናጠስ የተፈለገ ነው። ሁለቱን ለብቻ እኔም ደግሞ ሰዎች ያሉበት ጋ ሲያሰርን እሱን ከባድ ቦታ ነበር። ከዛ 24ን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አንድ በጠባብ ክፍል ውስጥ እስከ 56 ሰው ሁሉ የሚደርስ አብረን የምታሰር ነበር። ያም ያው የሰው ብዛት አለ መኝታዊ መቼም፣ ያም ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫ ጨረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስትይ ዝም ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ መጥቶ አሁን ቶታሊ አፍንጫዬ ጥሩ መጥፎ ምሽታ አያሸትም። ሪፈርም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋ እሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነግረውኛል። የጨረር ሕክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛል። ና ሕክምና ለማግኘት ችግርም ነበር። በቂ ሕክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ቅሊንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። እውነት ለመናገር በተለይ ከቃጠሎ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንድ እንቅስቃሴ በቃ በጥንቃቄ ነው ቁጥጥር የሚደረግበት። እኔና ዳንኤልም የነበርንበት ክፍል 80 ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው።
ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ?
ብዙ ኢትዮጵያ ውስጥ ላለፉት ለ26 ዓመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፏል። ብዙ ነገር ተብሏል። ብዙ እጅግ ብዙ ነገር ተብሏል። እና ያው አሁንም እንደቀጠለ ነው። ንሳ ንብራ ተባብለን እዛው እያለን ነው የያዙን። እና አያያዙ በጣም የሚገርም ነው። ወደ 8 ደህንነት አባላት ናቸው። ክብር የለበሱ ናቸው መጥቶ የያዙን።
ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበር የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቀሩት ነው ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔን ደግሞ በሌላ መኪና ጭማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰድ ነው። ገርጂ ፖሊስ ጣቢያ ማታ ከመሼ በኋላ ናደረሱን እና እኔ ተፈትየ ሲገባ ኤልያስ ተፈትሾ ወደ እስር ቤት እየገባ ነው ያገኘሁት። እና ከዛ እሱንም ሰላም ብዬ የራስን ፍተሻ ሲገባ እዛው ጋር ነው ደህንነት እንግዲህ በጣም የደበደበኝ። እዛ ፖሊሶች ባሉበት ማለት ነው፣ የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሽፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ጠንብሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለህ ብሎኛል። ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከሉበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍ ነው። መረቱ የሚደርስ ነገር እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብቤ ነበር። እና ምንድን ነው ጽሑፉ የምለው ስለ አምራ ላይ የተጻፈ ጽሑፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሑፍ አነበብኩ። ይሄ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበር። እና በኋላ እንደተባለው እሱ ፖሊሶቹ ስሱ አይደሉም፣ ግን ያው ከውጭ ይሄ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ ከኋላ።
ዳንኤል፣ እስቲ በቂሊንጦ የነበረህን ቆይታ አጠር አድርገህ ንገረን።
ቂሊንጦን ያው ከዚህ በፊት አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። እና ግን በጣም ከበፊት አልጋ ነበረን። አልጋ አሁን አውጥተዋል፣ አልጋ የለም። በጣም ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ 80 ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣብቆ የሚተኛው። አንዳንድ ተራ በተራ የምንተኛበት ሁኔታ አለ። የተኛ ነው ሽንት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም
ዳንኤል፣ እንደጠቀስከው ከዚህ በፊትም ቂሊንጦን አውቀዋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት
ከቃጠሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል ምናምን እንደምን ይመስለኛል የተባለው እንደዛ ነው የሰማሁት። ስለጠገበ ያው ይቀጣ አይነት ነገር ነው እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መሬንትን ነው የሚወርደው። እንደገና አሁን ከዚህ ከኮማንድ ፖስት አዋጅ ጋር ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም። በየቀኑ መዓት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት እንዲኖር ያደረገው። በተረፈ ከጎንደር፣ ከመተማ፣ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ እስረኞችን በየቀኑ ወደ እስር ቤት ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው ለጥበቱ ምክንያት የሆነው።
ወደ መጨረሻው ዘገባችን ስናልፍ በሊባኖስ ለስራ ሄደው ለአይምሮ በሽታ፣ ለአካላዊ ጥቃትና አንዳንዶች ደግሞ አስከፊ ወንጀል እስከ መፈጸም ያደረሳቸውን ሁኔታ አስመልክቶ በቤይሩት የሚኖሩ ወጣት ኢትዮጵያውያን በቆንስላ ጽህፈት ቤቱ ተሰብስበው ችግሩን ለመቅረፍ ተወያይተዋል። የኢትዮጵያ ቆንስላ ጽህፈት ቤት መሪ አምባሳደር ሀሊማ መሐመድና ሌሎች በጎ ፈቃደኞችን በተለይ ደግሞ ሰላም በኩረን አነጋግራ መስታወት አረጋው የሚከተለው።
ስራ ፈላጊ ኢትዮጵያውያን በብዛት ከሚጓዙባቸው የአረብ ሀገራት መካከል ሊባኖስ አንዷ ናት። በመቶ ሺዎች የሚቆጠሩ ወጣቶች በስራ ላይ ተሰማርተዋል። ከአሰሪዎቻቸው ጋር በሚፈጠር አለመግባባትና በሚደርስባቸው ከባድ የአካልና የጾታ ጥቃት ምክንያት በአካል ጉዳትና በአእምሮ ህመም የሚሰቃዩ ጥቂት የሚባሉም አይደሉም። በኢትዮጵያውያኑ ላይ የሚከሰቱትን ችግሮች በመጠኑም ቢሆን ለመቀነስ በበጎ ፈቃደኝነት የተሰባሰቡ የአምስት ቡድን አባላትና በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት ባሳለፍነው እሁድ ለውይይት ተቀምጠው ነበር። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ችግሩን ከመሰረቱ በማብራራት ይጀምራሉ።
ከጊዜ ወደ ጊዜ ወደ ሊባኖስ የሚመጡ የሰው ቁጥር የሌሎች አረብ ሀገራትም ተዘግቶ የዚህኛው ክፍት መሆን በአጠቃላይ ከሌሎች አካባቢ ያለውን ጫና ነው የተፈጠረው እና በየቀኑ ባለፈው አንስቼልሻለሁ ወደ 2 አውሮፕላኖች በየቀኑ የሚመጡት የእኛን ዜጎች ነው ይዘው የሚመጡት ከኢትዮጵያ በቱሪዝም ቪዛ ነው፣ ያው ከመንግስት ስለዘጋው። ከዚህ ደግሞ የሌበር ቪዛ ነው ኢሹ የሚደረግላቸው ሲገቡ ቪዛው ኦን አራይቫል የሌበር ቪዛ ነው። ከመጡ በኋላ አንደኛ የሚመጡ ልጆች በትምህርት የገፉ ልጆች አይደሉም። ሁለተኛ እድሜያቸው በጣም 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 ለጋ ህጻናት ናቸው። ሶስተኛ ስለሚመጡበት ሀገር ምንም አይነት ኢንፎርሜሽን የሌላቸውና ዝግጅነት የሌላቸው።
ፍካት ኢትዮጵያ በተለያዩ አረብ ሀገራት ያሉ ኢትዮጵያውያንን ለመርዳት የተቋቋመ የበጎ ፈቃድ ቡድን ነው። በቤሩት የፍካት ተወካይ ሰላም በኩረ በውይይቱ ላይ ተገኝታ ነበር።
ህዝቡ ምንድን ነው የሚፈልገው? መብትና ግዴታው ምንድን ነው? ማወቅ ያለበት ነገር ምንድን ነው የሚለው? የኤምባሲ ድክመት ምንድን ነው? እናንተ በቅርበት ስለምትከታተሉ ምንድን መሻሻል አለበት? ምን መቀጠል አለበት? እንዲሁም ደግሞ ግሩፕ የህብረተሰቡን ጥያቄ ነው እዚህ የገባው። ከህብረተሰቡ ላይ የመጡትን ጥያቄዎች ነው የጠየቀው። ያልተመለሱትን ጥያቄዎች ደግሞ ጥያቄው ነው የተቀመጡ ስለሆኑ ወደፊት እንዲሰሩበት ጠቆም አድርገናቸው አለፍ። አሁን እንደው ግድያውን ቢቀንስም ራስ ማጥፋትም ሙሉ ለሙሉ ባይቀንስም ግን በብዛት እየተፈጠረ ያለ የግንዛቤ እጥረት ነው። የግንዛቤ እጥረት ግን አንድ ወር ሲመጡ አንድ ሁለት ወር ሲሆናቸው ልጆች በጣም አደጋ ላይ ይወድቃሉ። የመደብደብ የጾታዊ ትንኮሳ ይደርስባቸዋል። ያ ነገር ያለ ግንዛቤ እና ከዛ ሲሰሙት የሚመጡት የቤሩት ልዩነት ስላለው በራሳቸው ላይ ብዙ አይነት ነገሮችን ይወስዳሉ። እርምጃ ግን በማዳሞቻቸው ላይ እና በራሳቸው ጥቃት ላይ ከበፊቱ በጣም ቀንሷል። ግን አሁንም ደግሞ ትኩረት ሊሰጠውና ሊሰራበት የሚገባ እንደ አዲስ ከሚመጡት በጣም በጣም ግንዛቤ እጥረት አለ። የግንዛቤ እጥረት በጣም ሊሰራበትና ትኩረት ሊሰጠ ይገባል። ይሄንም ጥያቄ ነው ያቀረብነው።
ኢትዮጵያውያኑ የሊባኖስ መንግስት ከሚያውቃቸው ከመጀመሪያ አሰሪዎቻቸው ባለመስማማት ምክንያት ጥለው መውጣታቸውና ህገወጥ መሆናቸው በህጋዊ መንገድ ችግሮቻቸውን ለመፍታት አስቸጋሪ የሆነ እንደመጣ የቆንስላው ጽህፈት ቤት አምባሳደር ሀሊማ ይናገራሉ።
በመጀመሪያ ደረጃ ችግሩ በህገወጥ መንገድ ልጆቹ ስለሚመጡ አንደኛ ቆንስላው ጀኔራል አያውቃቸውም። ክራይሲስ ብቻ ነው ማኔጅ የሚያደርገው። ታሞ ሲመጡ ያመጧቸው ልጆች ኃላፊነት መውሰድ ሲያቅታቸው እና በራችን ላይ አምጥቶ ሲወረውሯቸው፣ ሆስፒታል ላይ እየተዋቸው ገንዘብ መክፈል ሲያቅታቸው እንደዚህ ብዙ ነገሮች አሉ። ብዙ ነገሮች እና እሱን ነው እኛ ለማስተካከል ስናደርግ የነበረው እና በስተ መጨረሻ ላይ ግን ይሄ ነገር በዚህ መንፈስ መቀጠል የለበትም፣ ይህን ጉዳይ የህዝብ ጉዳይ ማድረግ ይኖርብናል የሚል ነገር ተነስቶ ከህብረተሰቡ ጋር ሰፊ ውይይት አደረግን እና ህብረተሰቡ እዚህ ሀገር ያሉ ዜጎቻችን ይህንን ሀሳብ ተቀብሎ በዚሁ ሀሳብ ላይ ውይይት አድርገን ኢትዮጵያኖቹ የሚበዙበት አካባቢ ላይ በየአካባቢው እየወረን ማለት ነው ዜጎቻችን የምናገኝበት ጋር እያነጋገርን በተወሰነ ደረጃ አስተሳሰብ ለውጥ እንዲመጣ ሆስፒታሎች ላይ ሄዶ እንዲጎበኙ እንደገና ማረፊያ ቤት አለን እኛ በዚህ የታመሙ መዛ የሌላቸው የሚረዳቸው የሌላቸው ልጆች የኢትዮጵያ ኮሚኒቲ ከቆንስላ ጀኔራሉ ጋር ተባብሮ የሚረዳበት ሁኔታ ስላለ ያንንም የአመለካከት ለውጥ ሊያመጣ እንዲችል ህብረተሰቡ የማስተማር ይሄ ነው ስናደርግ የነበረው።
በዚህ ዓመት አጋማሽ ከኢትዮጵያ ውጭ ጉዳይ ሚኒስትር ልዑካን ቡድን የስራ ስምምነትና የዜጎችን መብትና ግዴታን በማስጠበቅ ዙሪያ ከሊባኖስ ባለስልጣናት ጋር መክሮ ነበር። ስምምነቱ በሂደት ላይ እንዳለ አምባሳደር ሀሊማ ገልጸውልናል።
ስለዚህ እነዚህ መኖሪያ ፍቃድ የሌላቸው ሰዎች ያለ መኖሪያ ፍቃድ ወደ ሀገርሽ መጓጓዝ የማትችልበት ሁኔታ ነው ያለው እና እነኚህ ወደ ሀገራቸው ሊሳፈሩ እንዲችሉ በማስ ነው ሁለተኛው ጥያቄ የቀረበው። ይህንም ተቀብለውታል። ግን ባለፈው አንድ ወር ከ130-140 አሁን ልጆች ወደ ሀገራቸው ተሳፍረዋል። አሁንም በጣም የተመዘገቡ ብዙ ቁጥር ያላቸው ልጆች ተመዝግበው ወደ ሀገራቸው ሊሄዱ የሚችሉበት ሁኔታ እሱን እየተነጋገርን ያለ ነው። ይሄ ሁለተኛው መንግስት ዴሊጌሽን ከላከ በኋላ እየተፈጠረ ያለ መልካም ነገር ማለት ነው። በሶስተኛ ቅድም እንዳነሳሁልሽ በሁለት ሀገር በሚፈራረሙ ሀገራት በተወሰነ ደረጃ የሚይዝ ነገር ያለው ቢሆንም ትልቁ ነገር በሀገሪቱ ውስጥ እንዴት ነው ይሄ ነገር ስለ ሰው ሂውማን ራይት የሰው ልጅ መብት እንዴት ነው የአይሎ አባል ናቸው አባል ሀገር ናቸው ያንን የሌሎች የዩኤንንም ዓለም አቀፍ ህጎችንም ተቀብሎ በዚሁ መሰረት ያንን ተግባራዊ ማድረግ ላይ እጥረት አለ። በጣም በጣም ከፍተኛ እጥረት አለ።
ከጥቂት ወራት በፊት አሰሪዎቻቸውን ገድለዋል በሚል የታሰሩ ሁለት እንስት ኢትዮጵያውያን ጉዳይ ከምን ደረሰ ስንል በመጨረሻ አምባሳደር ሀሊማን ጠይቀን ነበር።
ፍርድ ቤት ቀርበዋል እና ፍርድ ቤት በቀረቡ ቁጥር እንሄዳለን። የፍርዳቸው ሊያቀል የሚችሉ ስራዎችንም ለመስራት እንሞክራለን እና በሁለቱም ልጆች ላይ ለፍርድ ቀርበዋል። ሁለት ጊዜ ሄደናል። አሁን በቀጠሮ ላይ ናቸው።
ከኢትዮጵያ ቆንስላ ጽህፈት ቤት ባገኘነው መረጃ መሰረት ከ350,000 በላይ የሚሆኑ ኢትዮጵያውያን በሊባኖስ በተለያዩ ከተሞች በስራ ላይ ተሰማርተዋል። ከግማሽ በላይ የሚሆኑት ከመጀመሪያ አሰሪዎቻቸው ጋር ባለመስማማት ምክንያት በህገወጥ መንገድ በስራ ላይ የተሰማሩ ናቸው።
ጫፍ ደርሰናል። መልካም ምሽት።
መልካም ምሽት።